ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አሎቲት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ውጭ የቤተክርስቲያኒቷ እምነት ተከታይ ያልሆኑ ግለሰቦችን በማካተት በመንግስት ልዩ ኃይል ድጋፍ በመውረርና በመስበር የህግ አግባብነት በሌለው እንዲሁም መብትና ጥቅም ሳይኖራቸው በማሸግ ቤተክርስቲያን ላይ ወረራ እየፈጸሙባት የሚገኝ መሆኑን ቅዱስ ሲኖዶስ ለመረዳት ችሏል። መንግስትም ሰላምና ደህንነት ከማስጠበቅ ባለፈ የአካል ደህንነት መብትን እንዲሁም የመንቀሳቀስ መብትን በመገደብ ያለ አግባብ ታግተው መቆየታቸውን ከሊቃነ ጳጳሳት ውስጥ ብፁዕ አቡነ እስጢፋኖስ ከዚህ ቀደም መግለጻችን የሚታወቅ ሲሆን ከዚህ ድርጊታቸው ሳይቆጠቡ ሳይታቀቡ በጥር 26 ቀን 2015 ዓ.ም ከምሽቱ 3:30 አካባቢ የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ያሬድን በህገወጥ መልኩ የዜግነት መብታቸው ተጥሶ በደረቅ ሌሊት በማሰርና በማዋከብ ከሀገረ ስብከታቸው ለቀው እንዲወጡ የተደረጉ ሲሆን እንዲሁም የተለያዩ አህጉረ ስብከት ሊቃነ ጳጳሳትን ወደ የአህጉረ ስብከታቸው እንዳይሄዱ ማስፈራሪያና በማስፈራሪያ በመላክ የቤተ ክርስቲያናችን ክብርና ልዕልና እጅጉን የሚጎዳና አሳዛኝ ድርጊት እየተፈጸመባቸው ይገኛል። በተጨማሪም የየሀገረ ስብከት ስራ አስኪያጆችንና ሰራተኞችን አገልጋይ ካህናትንና ምዕመናንን በህገወጥ መልኩ በማሰር እንደ መንግስት የሚጠበቅበትን ኃላፊነት ባለመወጣቱ ቤተ ክርስቲያናችንን እጅግ አሳዝኗታል። ከዚህ አልፎ መንግስት በቤተ ክርስቲያናችን በኩል በተደጋጋሚ የተሰጠውን ማሳሰቢያ ችላ በማለቱ ምክንያት በምዕራብ አርሲ ሀገረ ስብከት በሻሸመኔ ከተማ ህገወጦቹ መንግስትን ተገን በማድረግ የቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያንን በደብረ ስብሐት ቅዱስ ሚካኤል አጥቢያ ቤተ ክርስቲያን በህገወጥ መልኩ ወረራ ለመፈጸም ባደረጉት እንቅስቃሴ ቤተ ክርስቲያናችንን ለመጠበቅ በወጡ ምዕመናን ላይ ፖሊስ በወሰደው እርምጃ ጭካኔ በተሞላበት ሁኔታ የአደባባይ የግድያ ወንጀል ተፈጽሟል። ሌሎችም በቁጥር ያልታወቁ ምዕመናን ላይ ከፍተኛና ቀላል የአካል ጉዳት ደርሷል። ይህን ህገወጥ ተግባር በተመለከተ ተገቢውን ህጋዊ የሰላምና የደህንነት ከለላ እንዲያደርጉ ለሚመለከታቸው የፌዴራልና የክልል መንግስታት በተደጋጋሚ ማሳሰቢያ ቤተክርስቲያናችን ብትሰጥም ይህንን ማሳሰቢያ ወደ ጎን በመተው መንግስት ህገወጡን ቡድን በመደገፍና በማስፈጸም ከላይ የተገለጹትን አሳዛኝ ድርጊቶች በይፋ በአደባባይ ፈጽሟል። ስለዚህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በጠራው አስቸኳይ ጉባኤ የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ ብፁዓን ሊቃነ ጳጳሳትና የየአህጉረ ስብከት ስራ አስኪያጆች፣ የክፍል ኃላፊዎች፣ ካህናት፣ አገልጋዮችና ምዕመናን ላይ የተፈጸመውንና እየተፈጸመ ያለውን ህገወጥ እስርና ወከባ ቅዱስ ሲኖዶስ በጽኑ አውግዟል። በጥር 27 ቀን 2015 ዓ.ም በምዕራብ አርሲ ሀገረ ስብከት በሻሸመኔ ከተማ በደብረ ስብሐት ቅዱስ ሚካኤል አጥቢያ ቤተክርስቲያንን ለመጠበቅ የወጡ ምዕመናን ላይ ጭካኔ በተሞላ ሁኔታ የተፈጸመው ህገወጥ የሰብአዊ መብት ጥሰትና የተፈጸመው አሰቃቂ ግድያ ድርጅትን ፈጽሞ ታወግዛለች። ተገቢውን ሲኖዶሳዊና ሃይማኖታዊ ጸሎት በማድረግ በሁሉም አጥቢያ ስርዓተ ፍትሐት እንዲፈጸም ቅዱስ ሲኖዶስ ወስኗል። ሶስተኛ፣ ቅዱስ ሲኖዶስ በጥር 26 ቀን 2015 ዓ.ም ባስተላለፈው ውሳኔና በሰጠው መግለጫ መላው የቤተ ክርስቲያኒቱ ተከታዮች ጾመ ነነዌው ሙሉ የሱባኤ ጊዜ በማድረግ ጥቁር ልብስ ያለውን ትርጓሜ በመግለጥ እንድንጠቀምበት መግለጫ መስጠቱ ይታወሳል። ለዚህም ዝርዝር አፈጻጸም መመሪያ ማውጣት አስፈላጊ ሆኖ በመገኘቱ ከጥር 29 ቀን 2015 ዓ.ም ጀምሮ ባሉት 3 ቀናት በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብያተ ክርስቲያናት ውስጥ የምትገኙ ማናቸውም ካህናት፣ ምዕመናን ሙሉ ጥቁር ልብስ በመልበስ በየአብያተ ክርስቲያናት እና በገዳማት ያለውን ስርዓተ ጸሎት እንድትመሩና እንድትከታተሉ ቅዱስ ሲኖዶስ ወስኗል። 3.2 በየትኛውም እንቅስቃሴ ይህንን ጥቁር ልብስ በመልበስ የቅዱስ ሲኖዶስ ውሳኔ ንቁ በመሆን እንድትፈጽሙ ሆኖም ግን ቅዱስ ሲኖዶስ ይህንን ዓለም አቀፍ የጸሎትና የምህላ መርሃ ግብር ካወጀበት ቀን በኋላ በተለያዩ ከተሞች የጥቁር ልብስ ሆን ተብሎ ከገበያ እንዲወጣ ስለተደረገ መሆኑን በመረዳታችን ምዕመናን ያላችሁን ተመሳሳይ አልባሳት በመጠቀም የቅዱስ ሲኖዶስን ውሳኔ በእንቅስቃሴያችሁ ሁሉ እንድትፈጽሙ ቅዱስ ሲኖዶስ ወስኗል። 3.3 በእነዚህ ቀናት ውስጥ አገልግሎት በድምፅ ማጉያ እንዲከናወንና የሙሉ ጊዜ ሆኖ በሰባቱ የጸሎት ሰዓታት እየተጠበቀ በተመሳሳይ ሰዓታት ለአምስት ደቂቃ ያህል በማያቋርጥ ደወል በመደወል የማስተጋባት ስራ እንዲሰራ ቅዱስ ሲኖዶስ ወስኗል። 3.4 ይህንን የየአህጉረ ስብከት የወረዳ ቤተ ክህነትና የአጥቢያ ቤተ ክርስቲያን ሰበካ ጉባኤ በመከታተል እንድትፈጽሙ ቅዱስ ሲኖዶስ ወስኗል። 3.5 የአሃት አብያተ ክርስቲያናት፣ የኦርቶዶክሱ ዓለም እውነቱን የምታውቁና የምትደግፉ ማናቸውም ሃይማኖታዊም ሆነ ማህበራዊ ተቋማትና ግለሰቦች የቅድስት ቤተ ክርስቲያናችን ጥሪ በመደገፍ በመደገፍ በአንድነት ተቆሙ ዘንድ ጥሪያችንን እናስተላልፋለን። በእነዚህ የጸሎትና የምህላ ጊዜያት የደነደኑ ልቦች ወደ ልባቸው ተመልሰው የቤተክርስቲያናችን ጥሪ ሰምተው የማይፈጽሙ ከሆነ በየካቲት 5/2015 ዓመተ ምህረት በሀገር ውስጥና ከሀገር ውጭ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት እና ምእመናን ከጧቱ 11 ሰዓት ጀምሮ በየአጥቢያችሁ በሚገኙ አብያተ ክርስቲያናት እስከ ጧቱ 1:30 ድረስ ስርዓተ ቅዳሴው ከተፈጸመ በኋላ ከጧቱ 2 ሰዓት ሁሉም ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት በተመሳሳይ ሰዓት ደወል በመደወል ምእመናንም በሙሉ እስከ ጧቱ 2:30 ድረስ እንዲሰበሰቡ በማድረግ ከየአጥቢያው በመነሳት የጥምቀተ ባህር ወይም የመስቀል በዓል የመስቀል አደባባይ ላይ ልብሰ ተክህኖ በመልበስ ጽና በመያዝ መስቀልና ስዕል አድኖ በመያዝ በዝማሬ በእልልታ በአንድ ቦታ በተሰበሰበ ሰላማዊ ሰልፍ እንዲደረግ ቅዱስ ሲኖዶስ ወስኗል። 4.2 የዚህ ሰላማዊ ሰልፍ ዝርዝር አፈጻጸም መመሪያን በተመለከተ በአጭር ጊዜ ውስጥ የምናሳውቃችሁ መሆኑን አውቃችሁ ዝግጅቱ እንድታደርጉ ቅዱስ ሲኖዶስ ያሳስባል። 5 ማንኛውም የመንግስት የጸጥታ ኃይል ቤተ ክርስቲያናችን ያዘዘችውን ሰላማዊ ጥያቄ በሚከወንበት ማንኛውም የአገልግሎት ጊዜ ተግባራቱ ሰላማዊ መሆናቸውን በመገንዘብ ተገቢውን ጥበቃ የማድረግ ግዴታ እንዳለባቸው አጥብቀን እናሳስባለን። በዚህ አጋጣሚ በመላ ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለይም ከኢትዮጵያ ውጭ የምትገኙ ስለምታደርጉት ሰላማዊ ሰልፍና ጸሎት ቅዱስ ሲኖዶሱ ከልብ ያመሰግናል። ወስብሐት ለእግዚአብሔር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጥር 27 ቀን 2015 ዓመተ ምህረት አዲስ አበባ ኢትዮጵያ።
ጤና ይስጥልኝ አድማጮቻችን፣ ቀደም ብላችሁ ያዳመጣችሁት ከቅዱስ ሲኖዶስ የተላለፈውን አዲስ መልእክት ነው። ዛሬ ጥር 20 ቀን 2015 ዓመተ ምህረት ፕሮግራማችን እንጀምራለን። እንግዲህ አሸናፊስ አለ ይስማል?
ሰማኛለሁ።
አዳመጥከው መግለጫው?
አዎ አዳመጥኩ።
ይሄ እንግዲህ አዲስ የወጣ መግለጫ ነው። ዲትነስ ጋር ድምጽ በጣም ያስተጋባል። ለማንኛውም እስቲ አሁን ይሄ አዲስ የወጣ መግለጫ ነው። በዚህ አዎ ነው። አይኔ ጋር ከዚህን ተሳደርክ ራሴ ላይ ጮህብኝ ነበር። ራሴ ነኝ እዚህ ያበላሽ ነበረው። ለማንኛውም እንግዲህ ካለፈው ሳምንት ፕሮግራማችን ስንመለስ በአሁን ነገሮች እየተቀየሩ እየተላወጡ የመጡበት ሳምንት ነው። እንግዲህ ዛሬ 3 ሰዎች ሞተዋል በሻሸመኔ በአርሲ ሀገረ ስብከት እንደዚሁ ረብሻ እየተካሄደ እንደሆነ ሰዓት አዘፊት ሰምቻለሁ። አቡነ ዮሴፍ የሻሸመኔ ሀገረ ወደሳቸውን ለመቀበልና በሞቱ ሰዎች ጋር አብሬ ህይወቴን ሰዋለሁ የሚል በማለት ወደዛ ሄደዋል። በፖሊስ ቁጥጥር ስር ናቸው የሚል ነገር ነው። አዲስ የመጣ ነገር እስካሁን እንግዲህ የሚደውሉ ሰዎች ነበሩ፣ እነሱን እየጠበኩኝ ነበረ። አቡነ ናትናኤል ምስራቅ ወለጋ ሀገረ ስብከት እነዚሁ እንትን እያደረጉ ነው። አዲስ አበባ ማን ነው? ይህን ተከትሎ በጣም በሚገርም ሁኔታ የአዲስ አበባ ምክር ቤት አባል የሆኑ ሀውሌት አህመድ የተባሉ የመጽሐፍ ምረቃቸውን ዛሬ ያደርጉ ነበረ። ሰርዘዋል። በዚህ በኦርቶዶክስ ሃይማኖት ችግር ምክንያት ቤተክርስቲያኑ ሰላም ካልሆነ ሰላም የለም ብለዋል። ፀሐዬ ዮሐንስ የራሱንም ሀሳብ ሰጥቶበታል። የጊዮርጊስና የቡና ኳስ ጨዋታ ዛሬ ይደረግ ነበር፣ ተቀይሯል የሚል አሁን እያየሁ ነበረ። እንግዲህ ይሄ ወደ ጦርነት እንደ ጦርነት በለው እንግዲህ ሃይማኖታዊ ጦርነት ምን እንደሚመስል ባናውቅም እነዚህ ነገር ክስተቶች እየተጀመሩ እየተካሄዱ ነው ያሉትና ወደ ኋላ መለስ ብለን ካለፈው ማክሰኞ ይመስለኛል ጠቅላይ ሚኒስትሩ የተናገሯቸው የሰጧቸው መግለጫ አለ። 20 ምናምን ደቂቃ የሚፈጅ በደንበኛ ለተመለከተው ሰው እና በኋላ አስደግፈው ሰዎች እንዳወጡት ብቻቸውን ጠቅላይ ሚኒስትሩ ብቻቸውን ተናግረው ግን ከጀርባው ቪዲዮ አድርገው ቀጥታ ስርጭት አስመስለው ያወጡበት ነገር ይመስላል እንዳለ ይነገራል። በምንም አይነት መልኩ በረብሻና በበጥብጥ የመጣሁኝ የመጣ ኃይል ስለሆነ ብልጽግና በረብሻ እንደማይቀየር ቃል ገባላችኋለሁ አታሸንፉኝ የሚል ዛቻና ፍራታ ማስፈራሪያ አለ። ሚኒስትሮችን ምንም ነገር እንዳይናገሩት የሚል ማስፈራሪያም ተነግሯል። ብዙ ነገሮች አነሳቸዋሉ። ይሄን አነሱ ያን አነሱ የሚለውን ነገር አንተ ተምታስተውሰው ካለሱን አርግና በቤተክነትም መልስ ሰጣለች። በከተማ ቋንቋ ጠቅላይ ሚኒስትሩ በአክብሮት በጣም ወሽቷል ነው ያሉት። ያለው ጠቅላይ ማን ምክር ማን ቤተክነትና ሲሱን ተያዝና ሱን ያዝና ስካንተ ይታ ምንድን ነው መናገር የሚያቀት ደረጃ ላይ ነው ያለው። እውነት ለመናገር ከሆነ ምክንያቱም አንድ መንግስት እንደ መንግስት ሰላምና የሀገር ልማትን የዜጎች መብት አስጠብቃል የሚል መንግስት አለ እየተባለ ላለፉት 5 አመታት ያልተደረገ ድጋፍ እኔ አይቸማላቅም። ንዙ አጼ ኃይለ ስላሴም ያን ያህል ድጋፍ ነበራቸው ብዬ ለማለትም ይከብደኛል። ያን ሁሉ ድጋፍ ያገኘ መንግስት ግን በየቀኑ የሰዎች ህይወት የሚጠፋበት ሀገር የሚወድምበትን ነገር እያመቻቸ ክፋት የተሞላበት ሴራ ጋር የሆነ አሁን ደግሞ ሃይማኖት ላይ መጥቶ ልክ የእስልምና ሃይማኖትን እንዳፈረሰው የኦርቶዶክስንም የማፍረስ ሂደት ላይ ነው ያለው እና እስቲ አንተን እይታ እኔ ባልናገር ይችላል ቀጥል አንተ።
እሺ ባጭሩ እንትኑ ሰዓትም የለንም ዛሬ። አዎ ያገኘውን ድጋፍ ያነሳው ነገር አለና እሺም የእውነት ነው ትልቅ የህዝብ ድጋፍ ነበረው። የዚህን ያህል የህዝብ ድጋፍ ያለው መንግስት ግን ከህዝብ ጋር እጅና ጓንት ሆኖ ሰላምን ያረጋግጣል፣ የህዝብን ጥያቄዎች ይመልሳል፣ ሁሉም ሰው ሲወድ ቁርሾች በሰዎች መካከል ያሉ ቁርሾች መናቆሮች የታሪክ ቁስሎች ሁሉ ይሽራሉ ብለህ ነው የምትጠብቀው። የሆነው ግን ተገላግጦሽ እና እንደው ሁሉም ሰው የሚጠይቀው ነገር ነው ይናል የተወደደ ሰው ኦሮሞ የኔ አማራው የኔ ደቡቡ ሁሉም የኔ የሚላቸው ሴና ይጨምር መጀመሪያ ትግራይ ነው የሄዱት እንደተሸነ ተስፋ ተልቆባቸው የነበሩት ይሰማል
እየሰማ ነው
የነበሩ መሪ ሁሉንም ነው ያጡት በአንድ ጊዜ። እና ለምንድን ነው የሆነው ብለህ ስታስብ አንደኛ ሰውየው አቋም የላቸው እንዲወደዱ ያደረጋቸው ቅሬታዎች ነበሩ። ሁልጊዜም ለውጥ ስታመጣ ያኛው ከዛ ቀደም ሲል የነበረው ላይ ብዙ የተከማቹ ቅሬታዎች ስለሚኖሩ እነሱን የሚሽር መጣ የሚል ነው ከላይ ያለችው የውድ ድጋፍ ያመጣችው ስሜት። ከዛ በኋላ ያለው ግን መሰረቱ ትክክል አልነበረም። ለሁሉም በየጓዳው እየገቡ የሚነግሩት የተለያየ ነገር፣ ለአማራው ሌላ ነገር፣ ለኦሮሞው ሌላ ነገር፣ ለሲዳማው ሌላ ነገር፣ እንደዚህ ነበር የሚነግሩት። በሃይማኖትም ስታይ ለፕሮቴስታንቱ ሌላ ነገር፣ ለሙስሊሙ ሌላ ነገር፣ የፕሮቴስታንት ኮሚኒቲ ውስጥ ያላቸውን ነገር ብታይ ሌላ ነገር ነው። መጪው ጊዜ የፕሮቴስታንት ሊቀፍታ ዘመን እንደሚሆን የብልጽግና ዘመኑ እንትኖቹን ታያቸዋለህ እኮ እነዚህ ተማኪያኑ የሚናገሩት ነገር። ወደ ኦርቶዶክስ ስትመጣ ደግሞ በስማቸው እንዲቀደስ እስክትወስን ድረስ ቤተክርስቲያን ሀገር ናት እንደሱ ነው ያሉት አይደል?
ኦርቶዶክስ ሀገር ናት
እና ቤተክርስቲያን ሀገር ናት ተብላ ብለው ጸሎት ውስጥ ስማቸው እስኪገባ ድረስ እስክትወስን አደረሱ። ፕሮቴስታንቱን ሌላ ነው የሚነግሩት፣ ሙስሊሙን ሌላ ነው። አየህ ከዛ በኋላ ብዙዎቹ ቃል የሚገባቸው ነገሮች በመርህ ሳይሆን የእያንዳንዱን ድጋፍ በጆሮ ሹክ እያሉ ስለሆነ ሁሉም የየራሱን የተነገረውን የላቀ ተሰሚነት ፍላጎቶች ይዞ ወደ አደባባይ እንዲመጣ አደረገ። ለኦሮሞ ሌላ ነው የተነገረው፣ ለአማራው አማራው አካባቢ የፈጠረው ስሜት ይሄ የፌዴራሊዝሙ እንደሚቀርና ኢትዮጵያዊነት የበላይ እንደሚሆን ዘር ሁለታች አትውረዱ እኮ ነው ያሉት። ዘረኝነት በቃ የመጨረሻ የሚጠየፉ ነው የሚመስሉ። ኦሮሞ ጋር ሲሄዱ ደግሞ እንደሱ አልነበሩም። የአይደንቲቲን ጉዳይ ደግሞ ያነሳሉ። እዛ ሲሄዱ አሸንፎ የወጣው ይሄ የዚህ ለውጥ ባለቤት እሱ እንደሆነ ነው የሚነግሩ። አየህ፣ እነዚህ ነገሮች ናዱት። በኋላ ሁሉም ወደፊት ለፊት ሲመጡ ሊሆኑ የማይችሉ ነገሮች ስለሆኑ ከሁሉም ጋር እኮ ነው የተጣሉ። አይወዳቸውም፣ አራ አይወዳቸውም፣ ሞ አይወዳቸውም። ምናልባት ፕሮቴስታንቱ ብቻ ነው እየቀረው አይደል ነው። እሱንም አንድ ቀን እሱ እንዲናድና ባዷቸውን ነው የሚቀሩት። አሁን ሰውየው ያሉት ጠመንጃ ብቻ ነው ድጋፋቸው፣ ጠመንጃ ብቻ። ስልጣን ላይ ስትወጣ ጠመንጃው በእጅ ነው ያለው፣ በጠመንጃ እንጂ ምንም እግራቸው መሬት የቆመበት ህዝባዊ መሰረት የላቸው። እንግዲህ ይህን ያህል ካልኩ ወደ ቤተክርስቲያኗ ስመጣ መሰረታዊ መንስኤው ይኸው ጉዳይ ነው። ሰውየው ቤተክርስቲያን ሀገር ናት ያለ ሰውዬ ሀገር ከሆነች ቤተክርስቲያኗ ስትናጋ ሀገር ይናጋል ማለት ነው። የሚሰሩት ስራ ግን የሚደግፏቸው ነገሮች ግን ይህንን ሀገር የሚያናጋ ነገር ነው። ለምሳሌ አሁን ወደ በቀደም እንደተናገሩት የሰው እንደተናገሩም ሰምቻለሁ። ይህ ሰዎች የውሸት ብቻቸውን ቁጭ ብለው ተናግረው ያኛው በቪዲዮ ኤዲቲንግ የገባ ሰዎቹ እና እዛ የት ነው እዛ ስብሰባ ያደረጉበት ቦታ የት ነው? ደቡብ ሄደው ነው
ደቡብ
የሆነ ጫካ ውስጥ ያለ ቦታ ነው። እንግዲህ ማብራሪያ ነው የሚሰጡት። ጥያቄ የተጠየቁ ነው የሚመስለው። ማስመሰል ያውቁበታል። ይህ እኮ ነው ችግሩ። በማስመሰል በውሸት መከራ ይመራ። ይሄ ነው ችግሩ እኮ። መምሰል ነው እንጂ አይሆኑም ሰውየው ምንም ነገር። ስለ ቋንቋ አንስተዋል። ከቤተ ክህነቷ ውስጥ ጥያቄውን ከቋንቋ ጋር የተያያዘ ከዛሬ 3 ዓመት በፊት ተነስቶ በኋላ ሀይ ሀይ ተብሎ በዛው የቀረ በኋላ ግን በድንገት የተፈጠረና ያልተፈታ ችግር መሆኑን ተናግረው እንደው ለመጀመሪያ ጊዜ ደግሞ ችን ሲሉ የሰማሁት አሁን ኦሮሞውን ማስደሰት ነው። ኦሮሞው በቋንቋው መስራት ህገ መንግስታዊ መብቱ እኮ ነው ያሉት። በቋንቋ መስራት የሚያመጣው ታግሎ ያገኘው መብቱ ነው። ይህ ነገር ድሮ አይናገሯትም ነበር፣ ምክንያቱም ኢህአዴግ ያስመስለኛል ብለው ስለሚሰሩ። ህገ መንግስታዊ መብት ነው። ይህን ህገ መንግስታዊ መብቱን እኔ ያልሰጠሁትም ታግሎ ያመጣውን እኔ ልከለክለው አልችልም። ይሄ አዲሱ ባህሪያቸው ነው። ምክንያቱም እዛ ጋ ያለው ኢነርሻ ኦሮሞ ጋ ያለውን መያዝ የሚያስችላቸው ነው። በመሰረቱ ቤተክርስቲያኗ ስትናገር ደግሞ በቋንቋ መስራትን ማስመስበክን በቋንቋ ማመስገንን በቋንቋ መቀደስን ኢንትሮዲውስ እያደረገች ነው። አሁን ሳይሆን ቆይቷል። 30-25 ዓመት ያልፈዋል። እና እኔ ቅርብ ጊዜ ነው ያወቅኩት። ትደነግጣለህ። የተሰራው ስራ በጣም ብዙ ነው። ምክንያቱም አንድ ቤተ ክርስቲያን ኦሮምኛ ለኦርቶዶክስ ቤተ ክርስቲያን የጸሎት ቅዳሴዎቹ፣ ዜማዎቹ ሁሉ እኮ ነው እንዲስማሙ የተደረገው። እነዚህ መጽሐፎቹ የቅዱሳን መጽሐፍ ከመጽሐፍ ቅዱስ ብቻ
35
ሁሉ ተተርጉመዋል።
35 የቤተ ክህነት የቤተ ክርስቲያኗ መጽሐፍቶች ናቸው። ከግዕዝና ከአማርኛ ወደ ከግዕዝና ከአማርኛ ወደ
መዝሙሮቹ
ቅዳሴዎቹ ሁሉ በኦሮምኛ ውዳሴ ማርያም ሁሉም
ሲዲዎች ታትመው ወጥተዋል። መዝሙሮች በቤተ ክርስቲያኖች ውስጥ ጥምቀት ላይ በኦሮምኛ እየዘመሩ ነው የሚሄዱት ዘማሪያን። የተሰራው ስራ ብዙ ነው በጣም እና 5 ዓመት 10 ዓመት ቢቆይ ምን ሊሆን እንደሚችል ታየዋለን። ኦቨርናይት የሚሆን ነገር አይደለም እኮ። ምክንያቱም 2000 ዘመን የመጣን ነገር አማርኛው ራሱ እኮ አይችለውም። ትግርኛ ራሱ እኮ ገና ነው። አማርኛው ራሱ ገና ከግዕዙ አይደል እየመጣ ያለው እና አልተሰራም። ምንም እንዳልተሰራ ያደረጉት ነገር እንግዲህ አልተሰራም ብለው የዚህ ይሄ ያፈነገጠው ቡድን የነገራቸው እንዳለ አምነው ነው ወይስ ፈልገውት ነው ሚለው የሚታየው ነው። ግን ብዙም ክፍተት የሚሰጠው አይደለም። ሌላ ብዙ ሰውን ያስፈራው የሚያውቁ ሰዎች ከዛም በኋላ ካነጋገር 1 ሚሊዮን ካሬ
ሰጥቻለሁ
ካሬ ተሰጠን ያሉት 1 ሚሊዮን
1 ሚሊዮን 1.3
ሚሊዮን በጣም 1.3 ሚሊዮን ካሬ ሜትር መሬት ማለት በጣም ብዙ ነው። 1 ሄክታር እኮ 10 ሺህ ነው። 1 ሄክታር ራሱ በጣም ትልቅ ነው። አንድ ቤተ ክርስቲያን ይሰራል፣ ትልቅ ቤተ ክርስቲያን ይሰራል 1 ሄክታር መሬት እና የት ጋር ነው የተሰጠው? እና ብዙ ሰው ግራ የገባው ለምንድን ነው ያዋሉት 1 ሚሊዮኑን ከወሰዱ የት አለ 1 ሚሊዮኑ ላይ የተሰራው ቤተ ክርስቲያን የሚል ነገር ነው። ምክንያቱም ቤተ ክርስቲያን መሬት ስትወስድ ቤተ ክርስቲያን ነው የምትሰራው፣ የአስተዳደር ጽሕፈት ቤት ምናምን አይደለም። የአንድ ታዲያ የት አለ በአምስት አመት ውስጥ የተሰጠ አይደለ ያሉት በአራት አመት የት አለ መሬቱ የሚል ጥያቄ ነው የተነሳው። በኋላ ነው ነገሩስ ክሊር እየሆነ የመጣው። በተለይ ወዲያውኑ መግለጫ ሆነ አውጥ መሬቱ ድሮም የቤተ ክርስቲያን ነው ይዞታ የነበረ ነው። 40 አመት፣ 50 አመት፣ 30 አመት፣ 35 አመት እንደዚህ ቤተ ክርስቲያኖች ተሰርተውበት ሌሎች ተቋማትም የቤተ ክርስቲያኖች ተሰርተውበት ያሉ ናቸው። እኛ ሀገር ሰነድ አይኖርህም ብዙ ጊዜ። እርስት ራሱ እኮ የግል ሰነድ አልባም ይባላል አይደል? ሰነድ አልባም ወደ ሰነድ ለማምጣት የሚባል ነገር እኮ አለ። ባለርስት ትሆንና ሰነድ ግን አይኖርህም። ካርታ የላቸውም ነበር። ለምሳሌ አንድ የነገሩኝ የማውቀው እዚህ ጀሞ ሚካኤል የሚባል ትልቅ ነው ግቢው። ቤተ ክርስቲያኑ በደርግ ጊዜ ነው የተሰራው። በኋላ በጣም ትልቅ ዘመናዊ ወደ 35 ምናልባት ወደ 40 ይጠጋል እንግዲህ 35 አመት ይሆናል። ግን ካርታ የለውም ነበር። በጣም ዘመናዊ ትልቅ ቤተ ክርስቲያን ነው ያለው። እንደውም አንድ በፊት የነበረች ትንሿ ቤተ ክርስቲያን ከጓሮ ትታያለች፣ እሷ እንዳለች ሆና ሌላ ትልቅ ቤተ እንደሱ ናቸው። ከዛ ለዚህ ካርታ ነው የተሰጠው እንጂ መሬት አልዘበት። ስለዚህ ይሄ መንግስት ለነሱ አድልቶ የሰጣችሁ ሳይሆን ህጋዊነቱን ማሟላት ነው። ህጋዊነቱን ከማሟላት ያለፈ የተደረገ ነገር የለም። እንግዲህ ትልልቆቹ ከዛ ካወራቸው ነገር ውስጥ በተለይ ይሄ ውሸት ሊያስብሉ የሚችሉት እነዚህ ስታይ ነው። የህንፃውንም ነገር አንስተዋል። እኔ ህንፃው እንዴት እንደሆነ የእውነት እርሳቸው ነው የመለሱ። አሁን የተመለሰ ወይንስ በፊትም የመመለስ ነገር ነበረ? ተመልሷል የሚል ነገር ሰማው ይመስለኛል። በፊትም
አንተም ጠቅላይ ሚኒስትሩ እንደሚሉት አንተም ሾርት ሜሞሪን ያለህ ማለት ነው። ፕሮግራም ሰርተንበታል። ምንድን ነው የምታወራው? ሲመለስ ሌሎች ሰዎች ጋር ቤተ ክህነት መመለስ ለቤተ ክህነት መመለሰው ጥሩ ነው ገባ። ነገር ግን በተለየ መልኩ ጠቅላይ ሚኒስትሩ የራሳቸውን ስልጣን ተጠቅሞ ይሄን ማድረጋቸው ግን ትክክል አይደለም ብለን እኔ ሰርቻለሁ፣ እኔ ተናግሬያለሁ። እና ትክክል አይደለም ምንድን ነው የሚፈልጉት? ጠቅላይ ሚኒስትሩ ምንድን ነው የፈለጉትና ነው ይህን ህንፃ ለቤተ ክህነት እንዲመለስ ያደረጉት ያልኩት? ምክንያቱም ያንን አድርገው ሁልጊዜ አንድ ነገር በመያዣ ሰጥተው ሌላ ነገር ይፈልጋሉ። ሰውየው የባህሪያቸው ነው። የዚህ የሙስሊሙን ልጆች በራሴ መኪና እየዞርኩኝ ሄጄ ይህን ያህል ካሬ ሜትር ቦታ አይን ቦታ ጥሩ ቦታ ሰጠሁ እያሉ በራሳቸው አንደበት የሰማ ነው አይደለ እንዴ? ሙስሊሞችን በተመለከተ ስለዚህ አንተም እሳቸው አሉት ጠቅላይ ሚኒስትሩ አሉት ትክክል ናቸው ማለት ነው። ሾርት ሜሞሪ
ትክክል ናቸው።
ለዚህ ነው ፕሮግራም ሰርተን እኔ ያስታውሳለሁ በደንበኛ ሰርቼበት። እንደውም ኮመንት የተደረገበት ዋናው ምክንያት ምንድን ነው የሚፈልጉት? ለምንድን ነው ከመሬት ተነስተው ህገ ወጥ በመሆነ መልኩ በፍርድ ቤት ነው በእንትን እየታየ የነበረ የቤተ ክህነት ብቻ ሳይሆን ሌሎችም አሉ። በደርግ ጊዜ የተወረሱ ንብረቶች መመለስ ያለባቸው ለባለ ንብረቶቹ። ያንን ንጥለው ግን ሲወስኑና ሲሰጡ ምን ፈልገው ነው? ህገወጥ ስራ ነው የሰሩት፣ ግን ምን ፈልገው ነው ብዬ ተናገርበታለሁኝ። ስለዚህ ያስታውሳሉ፣ በእሳቸው ጊዜ ነው የተሰጠው። እሱን አንድ ነገር ነው።
ሌላ እዚሁ ጋር አንድ መስጠት የምፈልገው አስተያየት።
ኦኬ እሺ።
ይሄ የተቃውሞ እንቅስቃሴ እንደሚነሳ ገምተዋል፣ አይተውታል። ያሉ ወዲያው ነው የገባቸው፣ ፈርተውታል። እንግዲህ የፍትህም የሎጂክም የህግም ጉዳይም ስላለበት አጠገባቸው ያሉ ሰዎችም ሊደግፉት እንደሚችሉ አውቀዋል። ስለዚህ የሚደረገው የተቃውሞ እንቅስቃሴ ውስጥ ከውስጥም ተቃውሞ ኖሮ መንግስትን ሊጥል ሊያንገዳግድ እንደሚችል የገመቱ ይመስለኛል። ስለዚህ እሱም እንዳይሞከር እና በፍጹም እሳቸው በመጡበት መንገድ ሰላማዊ ሰልፍ እንዴት እንደሚደረግ እንዴት እንደሚቀሰቀስ ሁሉ ነገር እናውቃለን። ስለዚህ በዛ መንገድ አትሞክሩኝ የሚለውም ሊሞከር እንደሚችል ከመገንዘብና አደገኛነቱን ከማወቅ ሁሉ የመጣ ይመስለኛል። አደጋውም በደም ተገንዝበውታል።
ወደ ሰባት
እና ከንግግራቸው እነዚህን ነው የታዘብኩት።
መልስ ልክ እሳቸው በተናገሩት መልስ በተናገሩት መልኩ ቤተ ክህነት መልስ ሰጥቷል። በሃይማኖታዊ በአባታዊ አይነት ልጁን እንደሚመከር ልጁን እንደሚናገር ሆነው የተናገሩት ውሸት ነው፣ ግን ውሸቱን ያርሙ ነው ያሉት። ይታረም፣ አግባብነት ስለሌለው ሰጠው የተባለው ነገር አግባብነት ስለሌለው፣ ቋንቋ የተባለው ነገር አግባብነት ስለሌለው ይታረም አርሙ ነው ያላቸው። እና ዋሽተዋል፣ ውሸቱን ያርሙ ነው ያሉት። በቀላሉ አማርኛ ወደዛ ወደዚህ እንትን የምናደርገው ነገር የለም። እነዚህን ተከትሎ ግን እያየን ያለነው አሁን ምንድን ነው? ባለፈውም ስንናገር መንግስት እጁን ይሰብስብ የሚለው ላይ ነበር የምናተኩር የነበረው። ምክንያቱም በሃይማኖት አልገባም እያሉ ፖለቲካውንና ሃይማኖቱን አዛምደው ነው የተናገሩት ጠቅላይ ሚኒስትሩ። ቋንቋን አሁን እናንተ እንዳልከው ታግሎ ያመጣውን መብቱን ቋንቋውን ሲሉ ትናንትና አንድ የእነዚህ ከተገንጣዮች ሳሪዮስ አቶ ተወልደ ነው ስማቸው፣ የእሳቸው ግሩፖችን ስታዳምጥ አንደኛው ወለጋ ላይ ሄደው በእንግሊዝኛ ነበረ ትምህርት የሚያስተምሩት አይተው ከሆነ እና እነዚህ ሰዎች ኦሮምኛ እንኳን የማይችሉትን ሰዎች ኦሮምኛ እንዳይናገሩ ተከለከሉ። ጠቅላይ ሚኒስትሩ ሲናገሩ ትንሽ እንትን ያሳፍራልም ያስቃልም፣ እምልህ የአንዳንድ ጊዜ ያስቃል ነገሮች። ያን ያህል ካህን በቋንቋ ያልና እንዳልናገር ተደረግኩ ብሎ ያለ ካህን በእንግሊዝኛ ለምን ተናገሩ? አማርኛ እንደመን እንደ መጽሐፍ ኢትዮጵያ የሚባለውን ነገር ይሄ የኦነግ የባህልም ቱሪዝም ሚኒስትር ቀጀላ ቀለጃ ማናቸው ሰዎች አቶ ቀጀላ ኢትዮጵያ የሚባል እሳቸው አሁን ኢትዮጵያ የሚባል ነገር መስማት አልፈለገው ነው የሚሉት። አሁን ስልጣን ላይ ተቀምጠው እንደዚህ አይነት ጥላቻ ያለባቸው ሰዎች ናቸው እንግዲህ አሁን ከጠቅላይ ሚኒስትሩ ጋር ያሉት። ጠቅላይ ሚኒስትሩም እያሸየ እንትን እያሉ እስከ ዛሬ ድረስ አምስት ዓመት ሙሉ ኢትዮጵያ ኢትዮጵያ ነጻነት፣ ኢትዮጵያ አንድነት፣ ኢትዮጵያ ሉዓላዊነት አከብራለሁ እያሉ አገር እያፈረሱ ቀን በቀን እየዋሹ ቀን በቀን አገር እያፈረሱ መጥተው እዚህ ቦታ ላይ ደርሰናል። የቤተ ክህነትን አሁን መግለጫ አይተዋል። አስፈሪም ነው። እንዴት አድርጎ ተግባራዊ ይሆናል? ወደ ምክንያቱም ገና ምንም ነገር ሳይሆን ይህን ያህል ውዥንብር ከተፈጠረ በምን አይነት ሁኔታ ነው የሚኬደው? አንድ ሁለተኛ ነገር ቤተ ክህነት በዓለማዊው መንገድ ይሄ ሁኔታ ሁካታው እንዲገታ መንግስት በኃላፊነቱ እንዲጠየቅ ብለው የፌዴራል ፖሊስን፣ የኦሮሚያ ክልል መንግስትን፣ የኦሮሚያ ክልል ፖሊስን፣ የተለያዩ እነዚህ ከነዚህ ከሶስቱ ሰዎች ጋር የሚያብሩትን ሰዎች ክስ ለመስረት ለሰኞ ተዘጋጅተዋል። የዓለማዊ ነው እንግዲህ አንደኛው ይሄ ነው። በእምነቱ ደረጃ ግን ቤተ ክህነት ዛሬ ደውል እስከ መደወል ድረስ ከተደረሰ መስቀል አደባባይ ወጥታችሁ ተቃውሞችን አድርጉ እስከ የካቲት አምስት ድረስ ምንም መልስ ካልተመለሰ የሚለው ነገር የት ሊያደርሰን ይችላል? መጨረሻውስ ምንድን ነው? የጠቅላይ ሚኒስትሩ ከመዋሸት አይድኑም። ሌላ በጣም የሚገርመው ነገር በቤተ ክህነት መግለጫ በሰጠ በሚቀጥለው ቀን ሁለት ነው ሶስት ገጽ የሚፈጅ ደብዳቤ ይዘው ወጡ። ሁልጊዜ ለእሳቸው ለሚያጠፉት ጥፋት ተጠያቂው ሌላ ሰው ነው የሚሆነው፣ ሁልጊዜ በሌላ ሰው ማመ አሁን ይሄ ሁሉ ግድያ አሁን የምናወራው
ኢህአዴግ በነበረበት የ27 ዓመት ጨለማ ብለው ይበሉት እንጂ የሰላም ዘመን ተን በነገራችን ላይ ቲቦርን አይደለም?
አዎ አይቻለሁ።
አዎ
ቲቦር ናጊ።
አዎ ከ2000 ዓመተ ምህረት የነበረውን ሰላማችሁን ከሀገር ሀገር ሰዎች የሚዘዋወሩበትን የሚንቀሳቀሱበትን
ራሱን ድራይቭ አረግ ነበር እኮ ነው ያለቶቹን ጠርቶ አንድ ሰው ሳይጠይቅ
እሱ እኮ ነው እና ያንን ሰላማችሁን እንዲመጣላችሁ ጸልያለሁ አሉ። እንግዲህ እኚህ ሰው በጣም አብይን የሚደግፉ ናቸው። የሚደግፉ አይደለም ግን እንደው እንትናቸው
አዎ እና ያድግን ደግሞ በሊበራል ኒዮ ሊበራሊዝም ስለሚቃወም የሚጠሉ ናቸው።
የሚጠሉም አዎ፣ ምክንያቱም እሳቸው የሚፈልጉት ይሄ ሽያጭ ነገሮችን
ስለሚያስቡ
ግን
ኢትዮጵያጆን እርግፍ አድርጋ ቁጭ እንድትሉ ይሆን
እና ይሄ ነገር ስላለ ያን ነው እንጂ አሁን ትላንትና የሰጡትን መግለጫና ምስክርን ስትሰማ 5 ዓመት ሙሉ አይደለም ኢህአዴግ ስልጣን ላይ ከመጣ ጀምሮ በውሸት ትረካ ኢህአዴግ ባንድ በኩል ይሰራል፣ በሌላ በኩል ተቃዋሚዎች ያፈርሳሉ። ከኤርትራ መንግስት ጋራ ከግብጽ መንግስት ጋራ ሆነው ንብርሃኑ ነጋ $500 ሰጠውና ኢትዮጵያዊነትን ሰጣቸዋል ሲሉ አስመራ ገብተው አሁን ያለንበት ማቆስ ከቶናል። የምርጫ 97ን ገብቶ መሳተፍ ሲገባ አንገባን በማለት ፖለቲካውን 15 ዓመት ወደ ኋላ አሁን ያለንበት ችግር ውስጥ ከተውናል። እንግዲህ እነዚህ ውሸቶች ተደራርበው መጥተው ነው። አሁን ግን ጠቅላይ ሚኒስትሩ ውሸት የነበሩትን ነገሮችን እውነት የነበሩትን ነገር እንደዋሹን እና እንዳስዋሹ እሳቸውን የሚያመጣቸው ኃይል ይዋሽ እንደነበረ የሚመሰክሩ ብዙ ነገሮች እያየን ነው እና እነሱንም ተመልከታቸውና አሁን ይሄ የቤተ ክህነት ጥሪ ወዴት ያደርሰናል? እኔ ፍርሃት አለብኝ። ግን ደግሞ በነገራችን ላይ በድርድር የሚሆን ነገር የለም። ይሄ የቤተ ክርስቲያን ሕግ አልተከበረውም፣ ሌላ ነገር የለውም። የዓለማዊን መንግስት ሕግ ሳታከብር ስትቀር ቅጣት አለብህ፣ ወይ ከስራ ትባረር። ምክንያቱም ጠቅላይ ሚኒስትሩ የሾሙት ብርሃኑ ነጋን ነገር ቢያጠፋ ያባርሩታል። ቁጭ ብሎ አይደራደሩም። ብርሃኑ ነጋ ዘመዶቹን ወይም ጓደኞቹን ሰብስቦ መጥቶ ይሄንን ከሌን ሾም ያለሁኝና ምን ትሆናለህ ብሎ ቢል ጠቅላይ ሚኒስትሩ ወይ ያስረዋል። ግን ቁጭ ብሎ አይደራደረውም። እሱን ግልጽ የዛውን ያህል ነው። የሃይማኖቱም ህግ ደግሞ በዛው መጠኑ መከበር ያለበት ይመስለኛል፣ መከበር አለበት። በድርድር የሚመጣ ነገር የለም። ሰዎቹ ይቅርታ ጠይቀው መግባት አለባቸው፣ አለበለዚያ ጥለው መውጣት አለባቸው የሚል ነው የሚመለከተው። በሱ ላይ እንትንበል ሰዓታችንም እያየ ምክንያቱ ይሄ እንዳንተ ወደ ተጀመረን
ብዙ ነገሮች ነው ያነሳኸው። ሰዓት እንቆጥብና አጭር ላድርጋቸው። በመጀመሪያ ከዚህ ካነሳቸው ነገር ውጪ ተጠያቂ የማደርገው ሰዎች አሉ እዛው ቤተክርስቲያን። ጠቅላይ ሚኒስትሩ እዚህ ጋር እንዲደርሱ የመሸከም ያህል ይዘዋቸው ሲሄዱ የነበሩ የሃይማኖት አባቶች አሉ እዛው ሲኖዶስ። ስህተት ሲያጠፉ ሲሰሩ፣ በተለይ ከሃይማኖት ጋር አዲስም አይደለም፣ ብዙ ነገሮች የተበላሹ ነገሮች አሉ። ሃይማኖቷ ራሷ የፍቅር የሰላም ሰባኪ መሆን ሲኖርባት ከዚህ ያፈነገጡ ነገሮችን አይተናል። ራሷ የቤተ ክርስቲያኗ መዋቅር ከፓትርያርኩ ጀምሮ ሲኖዶሱ አለ፣ ፓትርያርኩ የተሰጣቸው በቤተ ክርስቲያኗ ደንብ የተሰጣቸው ስልጣን አለ። ፋንክሽናል እንዳይሆን ይህንን ሰውየው ምንም እንዳይኖራቸው ሁሉ እዚህ ጋር ቡድን ፈጥረው የቤተ ክርስቲያኗን ጥቅምና ፍላጎት ከማስጠበቅ ይልቅ የፖለቲካ ጥቅም ሲያስጠብቅበት የነበረበት ሁኔታ ሁሉ ነበር። ቤተ ክርስቲያኗ እነሱም አግዘውታል። ይሄ እዚህ ማጥ ውስጥ እንድንገባ ቤተ ክርስቲያኗን ማገዛለች። ይህንንም ለዚህ ስህተቷም ራሷን መልሳ ማየት አለባት። ከዚህ ውስጥ ሙሉ በሙሉ ለመውጣት እነዚህ ጥፋቶችን ሁሉ መልሰው አይተውት ሁለተኛ እንደማይደገም ለራሳቸውም ቃል መግባት አለባቸው። ተጠያቂነቱን ይጋሩታል። ይሄ ስርዓት ወደዚህ እንዲሄድ በማድረግ በኩል ትልቅ ድርሻ ነበራቸው። ይሄ ሳይነገር የሚታለፍ ነገር አይደለም። እንግዲህ ሌላው በምን አይነት ሁኔታ ወዴት ነው የሚያመራው የሚለው ነው። አስፈሪ ነው። አሁን ቅድም እንዳልከው አዋጆቹንም አብረን የሰማናቸው ሰምቻለሁኝ። የህዝቡ ስሜት ስታየው ይሄ ነገር እንትን ነው የሆነው። የሚገርምህ ስብር ነው ያለው ልቡ። በቃ አዘነ። ሰው ሁሉ እንባው ነው የሚመጣው ይህንን ጉዳይ ሲያነሳ። በሃይማኖት የሚመጣ ነገር ሰው አይፈራም። ምክንያቱም ከዛ በኋላ ልቡ ተሰብሮ ነው የሚኖረው። ስለዚህ ሰማዕት ለመሆን ዝግጁ ነው። መንግስት አሁን በያዘው አካሄዱ በተለይ ኦሮሚያ ክልላዊ መንግስት የሚሄድ ከሆነ አገሪቷን ባለፈውም ሳምንት አንስቼዋለሁ፣ እቺን ሀገር ሊያፈርስ የሚችል ጭምር ብዙ ደም መፋሰስ ሊያመጣ የሚችል ይሄ ስልጣን ላይ ተቀምጦ በዚህ ፊቱ ሌላ በዚህ ፊቱ ሌላ እያወራና እየዋሸ የሚኖረውን መንግስት እዚሁ ጋር የሚያበቃበት ምናልባት እንደው ምን ሊመስል እንደሚችል እዚህ ሆነን የማንገምተው እንደው ሲኦል አስከፊነቱን እንጂ ዲቴይሉን እንደማታውቀው እንደዛ አይነት ነገር ውስጥ ሁሉ ልንገባ እንችላለን ብዬ ነው የምሰጋው። እኔ አያያዙን ሳይሆን እንደሱ ነው። ምክንያቱም ኦሮሚያ ውስጥ የሚገርመው ብዙ ሰው በደንብ ልብ የማይለው ነገር የኦርቶዶክስ ምዕመናን ሸዋ ወለጋ በተወሰነ ደረጃ እና ኢሉ አባቦር ነው ያሉት። ከዛ ባሌ አርሲ አሉ። እነሱ የዛው ይሄ የዛ አካባቢ ያለው የቦረና የባሬንቱ የምናምን ጎሳዎች ሳይሆኑ የቱለማ ጎሳዎች ከሸዋ የሄዱ ናቸው። አርሲና ባሌም ያሉ ብዙ አይደሉም። በተንተን ብለው ነው የሚኖሩ ኦሮሚያ ውስጥ። ከነዚህ አሁን ካልኩ ውጪ ያሉ አካባቢዎች አብዛኛው ምእመን እዛው ኦሮሚያ ውስጥ የኖረ ቋንቋውንም የሚችል ጭምርም የማይችል ሆኖ ግን አካባቢውን የመኖር መብትም ስላለው የሚኖር ኢትዮጵያዊ ነው። በተለይ እነዚህ አካባቢዎች ላይ ይሄ አሁን የሚደረገው ጫና ፈጽሞ ቤተክርስቲያኗን ከነሱ የመነጠልና የነሱ እንዳይሆን የማድረግ ነገር ስለሆነ የሚከናወነው ነገር ዝም ብለው ይሄንን ተቀብለው እሺ ይላሉ ማለት አይደለም። በኦሮምኛ እንዲጸለይ ኦሮምኛ ካህናት እንዲኖሩ አይፈቅዱም ማለት አይደለም። እነዚህ ሰዎች አሁንም እየተደረገ ነው። ቤተክርስቲያኗን ግን እነሱ ከሚያቋትና ካሳደገቻቸው ባህሪዋ ፈጽሞ ነጥለው የነሱ እንዳይሆን የሚያደርጉ ከሆነ አይታገሷቸውም። ስለዚህ በተለይ እነዚህ አካባቢዎች ላይ ከባድ ደም መፋሰስ ሊያጋጥም ይችላል። ይሄ ደም መፋሰስ ሰው ይሞታል፣ ታሪክ ይቆሽሻል። የማኑ ታሪክ የሚቆሽሸው የዚህ ስርዓት ታሪክ። ይሄንን ስርዓት ሲጀመር ያስታውቅ ነበር አደገኛ ስርዓት እንደነበረ። ከና አደገኛነቱ ጥሩ መስሎ ቆም መስሎ እንዲቆም ያደረጉት ካህናት ጭምር የዚህ አስቀያሚ ታሪክ ተጠያቂዎች ናቸው። እና ለዘለቄታው ወደዚህ የሚሄድ ነገር ነው ያለው። እንግዲህ ይሄ እንዳይሆን ምን ይደረግ ነው? ይሄ ነው በቃ አሁን ባለው የመንግስት አቋም የክልሉ አቋምና የቤተ ክህነቱ አቋም ካየ ወደዚህ ነው የምንሄደው። ይሄ ግን መሆን የለም። ስለዚህ ምን ይደረግ የሚለውን ነገር
አሁን
ቆም ብለን ማየት
እያየሁ ያለሁት ነገር አለ። አትሌት ደራርቱ ጋራ ሽማግሎች ወደ ጠቅላይ ቤተ ክህነት ሄደው አባቶች እግር ላይ ወድቀው ይሄ ነገር በሰላም እና ወደ ቤተ መንግስት መሄድ አለብን ብለው ተማጽኖ ሲያሰሙ አምሽተዋል። ነገር ግን አባቶች ይህን ማነው ሲኖዶሱ መክሮበት መልስ የምንሰጣችሁ እንጂ አሁን ምንም ነገር አንሰጥም የሚል መልስ እንደተሰጠ አሁን እያየሁ ነው ያለሁት። እሱን ለመግለጽ ያህል ነው። ለዚህ ነው በድርድር የሚሆን ነገር የለም። ጠቅላይ ሚኒስትሩ
አሁን እንዴት ይሁን የሚለው ጋር እኔም እየመጣሁልህ ነበር።
ይህን አብረህ እንድትመለከተው ነው።
አሁን እንዴት ይሁን? ይሄ ሲኦል ዲቴይሉን የማናውቀው ግን ሲኦል መሆኑን በእርግጠኝነት ወደ ሆነው ነገር ይሄድ። ይሄ መሆን የለበትም። ማንም ነው የማይጠቀመው። አብይም አይጠቀምም፣ ሽመልስ አብዲሳም፣ የኦሮሞም ህዝብ ማንም አይጠቀምም እንደዚህ አይነት ነገር። አሁን ያለንበት ራሱ እኮ በጣም አስከፊ ነው። እናንተ እዛ ቁጭ ብላችሁ አታውቁትም እንጂ ከባድ እኮ ነው። ነገህንም ማታቀበት ነው። ነገህንም ማታቀበት አገር ውስጥ ላይ ያለው ነገ ይጋግጭስ እንደሚነሳና ሰው እንደሚያልቅ ማን መቼ የት ጋር ጦርነት እንደሚነሳ የማታውቀበት ዛሬ በጃ ያስከብር ዛሬ የገዛህበት እንዳቦ ነገ መግዛት አለ መግዛት ነው የማታቀበት ነገር ውስጥ ላይ ያለው ያሁን ማስከፊ ነው። ያኛው ደግሞ ሲወል ነው። ይሄ እንዳየው ምንድነው መደረግ ያለበት? እንግዲህ ቤተክርስቲያን መለኮታዊ ነች። ግን ቤተክርስቲያን ውስጥ ያሉ ሰዎች ደግሞ ቤተክርስቲያኗን የሚመሩት የሚያስተዳድሩት ይሄን የሐዋርያነት ስራ የሚሰሩት ደግሞ ሰዎች ስለሆኑ ምድራዊ ሪሶርስም ስላላት ደግሞ በምድርም ህግ ጭምር ትገዛለች። መለኮታዊ ነች። ግን ሪሶርስ አለ፣ ሰው አለ፣ ተቋም ነች። እነዚህ ህግ ያደርጉታል። የቤተ ክርስቲያኗ ቀኖና መለኮታዊ መሰረት ያለው ከዛ እንደ ምድር ላይ ያሉ ሰዎች ሪሶርስ እንዳላት ተቋም ያላት የራሷ የመተዳደሪያ ደንብ ምድር ላይ እንዳለ አንድ ኢንስቲትዩት የምትገዛለት ህግ ያገሪቷ ህግ አሉ። እነዚህ ናቸው ዳኞቹ። እነዚህ ሰዎች አሁን ተገነጠለን የሚሉት የቤተ ክህነቷ ሰዎች ከሆኑ እንደ አንድ ተቋም ውስጥ እንዳለ ሰው ግንኙነታቸው የሚዳኘው ከዚህ ከቤተ ክርስቲያኗ ቀኖናና ከቤተ ክርስቲያኗ መተዳደሪያ ውጪ አይደለም። አንድ ተቋም ውስጥ አንድ በሽርክና የመሰረተው ተቋም ውስጥ ያሉ ሰዎች ሲጋጩ ወጥቶ ያኛው ሌላ ህግ አውጥቶ ይሄኛው ሌላ ህግ አውጥቶ አይደለም። መጀመሪያ ባሉበት ተቋም ውስጥ በሚገዙበት መተዳደሪያ ህግ ነው የሚዳኘው እንጂ ወጥተህ እዛ ጋር ሌላ ህግ አውጥተህ አይ እኔ በዚህ ነው የምዳኘው አትልም። ስለዚህ የቤተ ክርስቲያን መለኮታዊው ነገር እንዳለ ሆኖ የቤተ ክርስቲያኗ ደንብ አለ፣ ከዛ ህግ አለ። በዚህ ነው መፈታት ያለበት።
አንድ
ድርድር የሚባለው ነገር አንድ እንግዲህ ብዙም አላውቅም ስለ ቤተ ክህነት፣ ግን ዶግማዎች የቤተ ክርስቲያን ዶግማ አይመረመርም እኮ በምድርም ሙቀት አትመረምረውም። በቃ
አይደለም
አትደራደርበትም እንደሚመስለኝ። ስለዚህ ዶግማ ላይ አትደራደርም። በቃ በሎጂክ ኤንድ አርጊመንትም በሎጂክ ኤንድ አርጊመንት አይደለም ዶግማንም ስትቀበል ፈጣሪንም ስትቀበል እኮ በሎጂክ ኤንድ አርጊመንት
እምነት ነው።
ስለዚህ ድርድርም የለውም። እና ድርድር የሚባለው ነገር የፖለቲካ ፓርቲ አይደለም። ይሄ ድርድርም አይደለም የሚፈታው። የቤተ ክርስቲያኗ ቀኖና የቤተ ክርስቲያኗ እንደ ምድራዊ ተቋም ያላት መተዳደሪያ ደንብ እና የሀገሪቷ ህጎች ናቸው። በዚህ መሰረት መሄድ ነው። የቤተ ክርስቲያኗ መተዳደሪያ ደንብና ቀኖና ሁለቱንም ይሄ ያፈነገጠውንም ያኛውም ተገዥ የሚሆኑለት ስለሆነ ፍርሃት ስላለው በዛ በኩል ይታያል።
ችግሩ
ከዛ ውጭ አፈንግጦ የወጣው በራሴ ህግና ይሄዳለሁ ምናምን ለሚለው ደግሞ ህግ ሆኖ የወጣውን የሀገሪቷን ህግ ደግሞ የማስከበር ግዴታ ደግሞ የመንግስት ይሆናል።
መንግስት ደግሞ
በዚህ መንገድ ነው መፈታተል።
መንግስት ደግሞ ሃይማኖትን መቆጣጠር ህዝብን መቆጣጠር ነው። የኢትዮጵያ ህዝብ ለእምነቱ ቀናይ እንደሆነ ይታወቃል። የእስልምናም ሆነ የክርስትና እምነት ለእምነቱ እጅግ ቀናይ ናቸው። እነዚህን ሁለት ሃይማኖቶች መቆጣጠር ህዝቡን ለመቆጣጠር አመቺ ሁኔታ ይፈጥራል። እነዚህን ሃይማኖቶች መቆጣጠር የፓርቲ ስርዓትን የህግ ማስከበር ተቋማትን የፋይናንስና ሌሎችንም ማህበራዊ መሰረቶችን ለመቆጣጠር ይጠቅማል ብለዋል ጠቅላይ ሚኒስትሩ። የመደመር መንገድ በሚለው መጽሐፋቸው ቁጥር 153 ላይ የሰው የጠቅላይ ሚኒስትሩ ፍላጎት ሃይማኖቶችን ይዘው ስልጣናቸውን ለማራዘምና ህዝቡን በዛ ስር አድርጎ ለመቆጣጠር ነው። የእስልምናውን ሃይማኖት የዛሬ 3 ዓመት የተጀመረውን መጨረሻ አልተሳክቶላችሁ ከአራት ወር ከአምስት ወር በፊት 35 መስጅድ አድርገውታል። ሙስሊም ሃይማኖቶች አልተቃወሙም፣ ዝም ብሎ ፈርተው ነው አልተቃወሙም። አለ ቅሬታ ነበራቸው። ሽማግሌውን አፋጦ ተወደኛለ አወዱኝም ብሎ አንድን አያቱ የሚሆኑን አዛውንት አስቀምጠህ እኔ እኮ እንደዚህ አይነት ህዝብን የደፈረ
ለፐብሊክ ነውር ነው
ህዝብ ከህዝብም ደግሞ የሃይማኖት አባትን የደፈረ ሰው ቁጭ አድርገህ
ጠቅላይ ሚኒስትሬ ነው ብለህ ስታወራኝ እኔ አንዳንድ ጊዜ እኔንም ጨምረ ነው እብደት አለ ማለት ነው። እብደት ብቻ ሳይሆን የቱን ያህል ጥላቻ ውስጥ ተቀምጠ እንደነበረ የሚያሳይ ነው። በውሸት ተመርተን ሀገር እያፈረስን እንደሆነ የሚያሳይ ነው። ቅድም ያልከው ነገር አለ የሃይማኖት አባቶችን በተመለከተ ስደተኛ ሲኖዶስ ይቋቋም በሚባልበት ጊዜ ትክክል አይደለም። የዛሬውን ፖለቲካ እንመልከተው። ወደፊት በተክሳስ ላይ ሊያመጣ የሚችለው አስከፊ ጉዳት አለ ብለን ተናግረናል። እዚህ ሬዲዮ ላይ የሚያዳምጣል ነበር ሁሉም የዛን ጊዜ ምን ነበር የነበረው? ይሄ ወያኔ ወያኔ ደጋፊ እያለ ነበር ያብድ የነበረው። አሁን አገር አሳጣችሁ እናንተ ሰዎች በጨበጣ በውሸት መንግስት እንዲፈርስ ያደረጋችሁ። በነገራችን ላይ ኢህአዴግ ትክክል ማን ሙሉ ለሙሉ የሚሰራው ትክክል ነው ብዬም አይደለም። ግድፈቶች አሉ፣ ብዙ ችግሮች ነበሩበት። አገር እስከሚፈርስ ድረስ ግን የሚያደርስ ነገሮች አልነበሩም። ግልጽ አድርጌ ነግራችኋለሁኝ፣ አልነበረምም። ህዝባችን ከመለመን ራሱን ችሎ ለመብላት የተዘጋጀበት የደረሰበት ሰዓት ነው። የእናቶች በወሊድ የሚሞቱበት ቁጥር እየቀነሰ ያመጣ ያለበት ነው። ህፃናቶች ከአምስት ዓመት በታች ያሉ ህፃናቶች ከአምስት ዓመት በላይ እድሜ እንዲኖራቸው የተደረገበት ስርዓት ነው። የክሊኒኮች በአካባቢ ያሉ ተደራሽ የህክምና ጣቢያዎች በዛው በአካባቢ ሰዎች እየሰለጠኑ ተደራሽነታቸው እየጨመረ የመጣበት ነው። መንገድ እንመልከተው፣ ትምህርት ቤቶች እንመልከተው፣ ዩኒቨርሲቲዎች እንመልከተው። አሁን በማጭበርበር ላጠፉ ጥፋት ተባባሪ ብርሃኑ ነጋን ጨምረ በተባባሪነት ያለፈውን ስርዓት እና የትምህርት ሁኔታ ከሰሰና ምክንያቱም በጀት ለዩኒቨርሲቲ አልሰጥም ዩኒቨርሲቲን እኔም ከዛሬ ጀምሮ አያገባኝም ብሎ ያወጀ መንግስት ነው። ያን ለማድረግ ምንድን ነው የተማሪዎችን የመቀበል ቁጥር መቀነስ አለበት። ያንን ለመቀነስ ደግሞ ሁልጊዜ እንጂ ከ900 ሺህ እንዴት ነው 30 ሺህ ብቻ 29 ሺህ ብቻ ትምህርት ፈተና አለፈ ከ50 በላይ አገኘ ብለህ እያየሁ ነው ያለው ሰዓታችን እያየሁት ነው። እሱም ገባ እንዴ ሊሆን ይችላል አንድ አይነት ተንኮል ካልተደረገ በስተቀር ረብሻ ነበር አለ እንዴ? 7A ያገኙ ልጆች ወድቃቸዋል ተብለው እንደገና እየታረመ አይደል እንዴ? ይሄ ፈተና ራሱ እንትን ያደርጉ የነበረው ገባ? ይሄንን ስርዓት የነበረውን ስርዓት ለማፍረስ ተፈልጎ የነበረ ስለነበረ የኤርትራ መንግስት ነበረበት። ግንቦት ሰባቶች፣ አርበኞች ግንባር ብሎ የሚያብዱ እብዶች፣ የአንድነት ኃይል ብሎ የሚሉ ይሆንና በቋንቋ ብሎ ምንም ነገር የሌለበት ላይ ስልጣንን እንትን ለማድረግ የቤተክርስቲያን ስልጣን ኃላፊነት ለማስወገድ እየሞከረ ነው ያለው። የዛሬ 2 ዓመት ተሞከረ ቤተ ክህነት ተብሎ እሱ ሳይሳካ ሲቀር አለሰለሰና አሁን ጦርነት ይቻለሁ ጨርሻለሁ ሁሉ ነገር ማድረግ ይችላለሁ ብሎ ሰዎችን አሰልሶ ከ4 ወር ከ5 ወር በፊት ነው እነዚህ ሰዎች ተዘጋጅተው የነበረው። አዲስ አይደለም፣ ትላንትና ተነስቶ አይደለም እነዚህ ሰዎች ተነስተው ሲኖዶስ ማነው ይሄን በቋንቋችን ከሆነ ብለው ያሉት ሰዎች የቆየ ነው ቤተ መንግስት
በደንብ እኮ የተሰራበት የተደራጀ ነገር።
ስለዚህ ጠቅላይ ሚኒስትሩ ስልጣናቸው መልቀቅ አለባቸው። እኔ ይቅርታ አድርግልኝ፣ የጠቅላይ ሚኒስትር የአብይ ደጋፊ የሆናችሁ ሰዎች ጠቅላይ ሚኒስትሩ ከኢትዮጵያ አይበልጥም።
ጠቅላይ ሚኒስትሩ በጉልበት ካልሆነ አይለቁም። በቃ እንደሱ አይነት ሰው አይደሉም። ተስፋ የሚያስቆርጠው እኮ
በነገራችን ላይ ጋዳፌ 9 ቤተ መንግስት ነበረው በየበረሃው ድንኳን የድንኳን ቤተ መንግስት ነበር።
ጠቅላቸውም ገና ይሰራሉ ባለው በርብረውም ቢሆን
ይሄውና እኮ አሁን እኮ አየን ስብሰባ የት ነው የሚያደርገው? እዚህኛው ፓርክ ዛሬ፣ እዛኛው ፓርክ ዛሬ፣ በዚህ ቦታ
ቤተ መንግስቶች እኮ ናቸው።
በቃ ይሄ ነው። ስለዚህ ዲክታተር
አለ፣ ማደሪያዎች አሉት፣ በጣም ላግዠሪዎስ ናቸው።
አዲስ አበባ ሆቴሎች
የለም እኮ አዲስ አበባ እኮ አይቀመጥም፣ ይሄዳል እኮ ሁሉን የሚሰራው ለራሱ እኮ ነው።
እሱ እኮ እንደዚህ አይነት ነገር እያለ የለም ወያኔ እስከ መታ ጊዜ ድረስ አብይ ያደነኛል ብላችሁ የምትሉ ከሆነ ተስፋችሁን ቁረጡ። አብይ
እነሱ ናቸው እዚህ ያደረሱት፣ ተጠያቂ ናቸው በሙሉ።
እያንዳንዱ ኢትዮጵያዊ ተቃዋሚ ነኝ ብሎ ያብድ የነበረ በተለይ የአንድነት ኃይል ውስጥ የነበረ ሰው በሙሉ እያንዳንዱ ኃይል ሰው ተጠያቂ ነው አሁን ላለበት።
እዚች ቤተ ክርስቲያን ላይ ይሄ ሰውዬ ይሄ ስርዓት ለሚያደርገው ነገር በሙሉ ይሄን ስርዓት ዝም ብሎ ባዶ ጆንያ የነበረውን እንዲቆም ዙሪያው ወጥረው የያዙስ በሙሉ ናቸው ተጠያቂዎች?
አዎ፣ እዛው ላይ እያለን አሁን
በሕግ ባንጠይቃቸው የሞራል ተጠያቂነት አለባቸው።
አዎ፣ ማፈር አለባቸው። ሄደው ንስሐ እሁድ ነገ እሁድ ቤተክርስቲያን ሲሄዱ ንስሐ መግባት አለባቸው። ለራሳቸው እግዚአብሔር ይቅር ብለው ለሀገራቸው መጸለይ አለባቸው። ወደ መጨረሻችን ሳይስል ያለችን የተወሰነ ደቂቃ ነች። ጠቅላይ ሚኒስትሩ አሁንም ስልጣን ላይና ያለውን ችግር በሌላ ሰው አሳበዋል። በጻፉ ጽሁፍ ላይ ሁሉንም በመንግስታት በነበሩት እንጂ ምንም ነገር የለሁበትም ብሎ ቁጭ ብለዋል። ጥሩ እሺ፣ እንግዲህ ምንም እናደረገው ነገር የለም። ግን
አምስት ዓመት እኮ ነው ስልጣን ላይ ከተቀመጠ
እኮ አምስት ዓመት ያንድን ሰው ህይወት እንኳን ለማዳን ሙከራ ያላደረገ መንግስት ነው ብላችሁ የምትደግፉት ብለው የሚደግፉት እኔ
ድሮ ከተፈጠሩት ይልቅ አሁን የተፈጠሩ ችግሮች ነው ይበዙ። በዚህ ላይ አንድ መንግስት ወደ ስልጣን ሲመጣ አንድ ተርም አምስት ዓመት ነው። ስለዚህ ችግሮቹ እንኳን ያኔ እንኳን የተፈጠሩ ቢሆኑ በአንድ የመንግስት የስልጣን ተርም ውስጥ ከማሻሻል ይልቅ ካባሰው በቃ አለቀ፣ ምንም አያስፈልግም።
ለጥፋት የመጣ መንግስት ነው፣ ለጥፋት የመጣ ጠቅላይ ሚኒስትር ነው። ለኢትዮጵያ ጥፋት የመጣ ጠቅላይ ሚኒስትር ነው። ሃይማኖትን፣ ህዝብን ለማፍረስ የመጣ ጠቅላይ ሚኒስትር ነው። የምታደርጉትን እናንተ አድርጉ። ግን ወደ ያለውን ሁኔታ ለመቀየርም ይሁን ለምንም፣ ግን ለማንኛቸውም ጠቅላይ ሚኒስትሩ ትግራይ ውስጥ የነበሩ የባንክ ውስጥ የነበሩ ገንዘቦች ወስዶ ያስቀመጠውን ዛሬ በእንትን አማካኝነት 5 ቢሊዮን ብር ትግራይ ባንክ ውስጥ አስቀምጣለሁኝ ብሏል። ዛሬ የወጣ መግለጫ ሬድዋን ሁሴን የተናገረው የመንገድ አገልግሎት ይጀመራል ብሏል። የአውሮፕላን አገልግሎት ይጨመራል ብሏል። ይሄ ሁሉ ምንድን ነው? ሁለት ነገሮች ናቸው የሚታየኝ። አሁን ያለው ነገር ተቀይሮ አሁን ደግሞ እንደገና ከቤተ ክርስቲያን ወደ ህወሓት ጥፋት የህወሓትን እንትማን ነው መጥፎነት እንዲወራለት ወይም ደግሞ ህወሓትን ሊያጠፋ ነው የሚለው ሳይሆን ይሄውና እንደዚህ ያደረገን ብሎ ደግሞ አሁን ሌላ ጣጣ ውስጥ እንትን ሊያደርግ ነገሮችን ሊያስቀይረው
እንዲገለበጥ ነው። ያን ጊዜ ህወሓት ጋር እየተዋጋ በመሆኑ ሲደግፉ የነበሩት ሰዎች አሁን ከዚህ ከሃይማኖት አጀንዳ ወጥተው ሌላ አጀንዳ እንዲፈጥሩ
ነው። አይደለም እንደሱ
ከዛ በኋላ ከቤተ ክርስቲያን ሊያናጥር አሁን በጣም ከሞቀው አጀንዳ ወደ ሌላ ወደ አዲስ አጀንዳ አንድ ሊያደርገው ወደሚችል ዓለም አቀፍ ማህበረሰቡም ሌላውም ወደ ያዘው ወደ አዲስ አጀንዳ እንዲዘሉም ጭምር የተፈለገ ይመስላል።
እንግዲህ ምን ያህል እንደሚያዋጣ ባናቅም ይሄን ያለው ለማንኛቸውም አገራችን አደጋ ላይ ነው ያለችው። አደጋው ደግሞ እንዲህ ዝም ብሎ የሚታይ ነገር አይደለም። ጦርነት ባለፈው ጊዜ ተካሂዷል። ሌላ ደግሞ የአባ ማትያስን ለማሞገስ የሞከረበት ንግግር አለው። ያ ደግሞ በጣም አደገኛ ነው። ለማጣላት ለማጥፋት፣ እኔ ሰውየውንም ለማጥፋት ወደኋላ የሚሄድ አይደለም ጠቅላይ ሚኒስትሩ። የደርግ መንግስት ገሎ ነው የመጣው። የደርግ መንግስት ገሎ ነው ጳጳሱን የገደለ። ኢህአደግ በደብዳቤ አባረረ። እኔ ግን አመጣሁ። ውሸት ነው አሉ። ብዙ መረጃ ያላቸው ሰዎች አሉ ስለ ሁለቱ ሲኖዶሶች ግንኙነትና እድሜ ለአባ ጳውሎስ። አባ ጳውሎስ ናቸው እንትን የጀመሩት ይህን ነገር። አባ ማትያስ ራሳቸው እዚህ አትላንታ መጥተው ያደረጉት ነገር አለ። ለማንኛቸውም ሰዓታችን አለቀች እና በሚቀጥለው ሳምንት እስከምንገኝ ሰላሙ አድማጮች፣ እንግዲህ በተቻላችሁ መጠን ሲኖዶሱን ህግና ስርዓት አክብረን ያለን ድጋፍ ለሀገራችን ሰላም ሁኑ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር።